在的人，等我们所有的弥撒大众，也在这送别的弥撒众的弥证，你那个众那个，你也不必讲你们啥子苦劳，不必说苦劳的是为了哪里用。በመጽሐፈ ዜና መዋዕል ካልዕ ምዕራፍ 6 እና ምዕራፍ 7 ስናነብ ሶሎሞን የእግዚአብሔር ቤተ መቅደስ ሰርቶ ከፈጸመ በኋላ ከካህናቱና ከምዕመናኑ ጋር ራሱ ዝቅ አድርጎ ጸለየ ይላል። በጸለየው ጸሎት ውስጥ የጠየቃቸው ጥያቄዎች ነበሩ። ከጠየቃቸው ጥያቄዎች ዋና ዋናዎቹ የሚከተሉት ነበሩ። እግዚአብሔር ወይ ይህንን ለክብርህ ይሆን ዘንድ የሰራውን ቤት ቀድስ የሚል ነው አንዱ። ሌላው በዚህ የክብርህ ቤት ኃጢአት ሰርተው ከአንተ ምሕረት ሽተው መጥተው ደጅ የሚጠኑ ቢኖሩ ይቅር በል የሚል ነው። ሶስተኛው ደጅ የሚጠኑ ይቅርታን የሚለምኑ ከእስራኤል ወገን የሆኑ ብቻ አይደሉ። ከየትኛውም አህጉር፣ ከየትኛውም ከተማ፣ ከየትኛውም ቦታ ምሕረትን ሽቶ ይቅርታን ፈልጎ አንተን በዚህ ቤት ደጅ የሚጠና ካለ ስማው የሚል ነው። ለሁሉም የሰው ዘር ማለት ኢትዮጵያዊው ቢጸልይበት በቋንቋ የሚናገረው እግዚአብሔር ይሰማል። ሌላውም እንደዚሁ በየቋንቋው ሰው ሲናገር እግዚአብሔር ይሰማል። ስማቸው ተቀይመ ህዝብህ አግለው ፈቃድህን ረስተው ዝናብ እንዳይዘንብ ሰማያትን ብትከለክላቸው ደመናው ብታዘው ይታዘዘዋል። አሁን እኛ ለእኛ ልጆቻችን ይታዘዛሉ። የሚታዘዙን እንዴት እንደሆነ እናውቃለን። አንዳንድ ጊዜ አለማንደርም የቤት እንስሳት እንዲታዘዙን እናደርጋለን። ውሻው እንዲታዘዘን፣ ድመቷ ድምፃችንን ትእዛዛችን እንድትቀበል ማድረግ የምንችልበት አንዳንድ ጊዜ ይገጥመናል። እግዚአብሔር ደግሞ ፍጥረታት ሁሉ ይታዘዙለታል። ፈጣሪያቸው እሱ ስለሆነ ደመናው ይታዘዘዋል። አሁን ዛሬ ዘንቧል። እግዚአብሔር ሳያዘው አልዘነበም። ካልታዘዘ በደመናነቱ ታኖ ይቀራል፣ በኖ ይቀራል። ዝናብ የሚፈልጉ እያሉ ዝናብ ሳያገኙ ይመለሳል። ዝናቡ የማይፈልግበት ቦታ ሚዘንብ ያደርገዋል፣ የሚፈልግበት ሳይዘንብ። እግዚአብሔር ነው የሚያዛቸው እና ደመናውም ያውቀዋል። እግዚአብሔር ይታዘዘዋል። ሲቀየም እግዚአብሔር አንዱ ህዝቡን የሚጠራው የምንመገበው ምንጭ የምንመገበው ምግብ መሰረት ዝናብ። ዝናብ ካልዘነበ ገበሬው አርሶ ሊዘራ አይችልም። ዝናብ ካልዘነበ ገበሬው ዘርቶ ምርት አምርቶ ሊያጭድ አይችልም። መሰረቱ ዝናብ ነው። ሲቀየም ዝናቡን እንዳይዘርብ ያደርገዋል። ዝናቡን እንዳይዘርብ ብትከለክለው ያህል ጊዜ ህዝቡ የበደሉት በደል ምን እንደሆነ አውቀው ተረተው፣ አዎ በድለናል፣ ፈቃድህን ትተናል፣ ህግህን ረስተናል፣ አንተን አሳዝነናል ብለው መጥተው ቢለምኑ ደጅ ቢጠሩ ስማቸው ይቅር በላቸው፣ ስለ ነሳቸውም የምድር ዝናብ ህዝብህን በምህረት ተመልከት ብሎ ጸለየ። መዝናቡም ደግሞ የመጨረሻ ውጤት አይደለም። ዝናቡ ዘንቦ የተዘራው ዘር ፍሬ እንዲያፈራ የሚያደርገው ማን ነው? እሱ እግዚአብሔር ነው። ተዘርቶ ፍሬ እንዳያፈራ ደግሞ ምድሩ ልትከለክላ ትችላለህ አለ ሶሎሞን። ትታዘዘዋለች ምድር። አሁን መሬት ብናናግረው እኛ የማይሰማ ሊሆን ይችላል፣ ብንጠይቀው የማይመልስ ሊሆን ይችላል። እግዚአብሔር ግን ሲያናግረው ይታዘዛል። ወደኋላ ሽሽ ካለ ይሸሻል፣ ተከፈል ካለው ይከፈል። ውሃ ይታዘዘዋል፣ ደመና ይታዘዘዋል፣ መሬት ይታዘዘዋል። እግዚአብሔር ምንም አይታዘዘዋል። ሁሉ ፍጥረታቱ ናቸው ይታዘዙታል። ያን ጊዜ ምድሪቱን ፍሬ እንዳትሰጥ ብታዛታል። ከምድሩ ጋር የሚነጋገርበት ቋንቋ ያለው እግዚአብሔር ብታዛ ፍሬ እንዳትሰጭ ገበሬው ቢደክም ዝናቡን ባዘኙ ግን ፍሬ እንዳትሰጭ እንዳታመጪ ብለያን ጊዜ ምድርን ብታዛ ህዝብ አሁንም ስህተታቸውን ኃጢአታቸውን አውቀው ከእግዚአብሔር ምሕረት የምንፈልግ ከሆነ ምን እንደበደልን ምን እንዳወደልን አውቀን ይቅርታ መጠየቅ ዝም ብለህ መቀላቀል አይደለም። ለሰራው ስህተት እውቅና ሰጥተህ ይሄን በድያለሁ፣ በፊት ክፉ ሰርቻለሁ፣ አንተን አሳዝኛለሁ፣ በሐሰት ተናግሬ በሐሰት ምዬ ወይም ዝሙት ሰርቄ ይሄን አድርጌ ያን ሰርቼ አሳዝኛለሁ፣ ይቅር በለኝ ማለት ያስፈልጋል። አውቀው ቢለምኑ ያን ጊዜ ምድር ፍሬድ ትሰጥ። ስለ ህዝብ ስትል እባክህ ፍቀድ ፈቃድ ይሁን እያለ ጸለየ ይላል። እግዚአብሔር መለሰን፣ አዎ እንዳልከው ይህንን የሰራውን ቤት ለራሴ የጸሎት ቤት አድርጌ መርጨዋለሁ አለ። ልቤና ሀሳብን በዘመኑ ሁሉ በዚህ ይሆናሉ። በዚህ ለሚጸለይ ጸሎት አይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። ህዝብ ኃጢአት ሰርቶ በዚህ ተገኝቶ ምህረትም ቢለምኑ አዎ ይቅርላሉ። የትኛውን ወገን ቢለምኑ ዝናብንም እንዳያዘንቡ ደመናዎችን ብከለክላቸው ብጋረዳቸው፣ ያን ጊዜ ህዝብን በዚህ ተገኝተው ቢለምኑ ዝናብን እሰጣቸዋለሁ፣ ምድሩን ፍሬ እንዳታፈራ ብከለክላት፣ ያን ጊዜ ድካማቸውን ስህተታቸውን አውቀው ቢለምኑ እሰጣለሁ ብሎ መለሰና ግን አንድ ቅድመ ሁኔታ ያስቀምጣላቸው። ከዚህ ፈቃድ ዝንፍ ቢሉ ህዝቡ ያኔ ያልሆነውን መንገድ ቢከተሉ ጣዖታትን ቢያመልኩ ፈቃድ ቢተዉ ለክብሬ የቀደስኩትን ይህን ቤት በፊት እጥለዋለሁ። በስውር አይደለም። አንዳንድ ጊዜ ሌሊት ተኝተን ጠዋት ስንነሳ ፈርሶ የምናየው ነገር ይኖር ይሆናል። እንዴት እንደሚፈርስ እያሳየ ደግሞ የሚያፈርሰው አለ እግዚአብሔር። በስውር ይቀጣዋል፣ በግልጽ ይቀጣዋል። በስውር ይገስጻል፣ በግልጽ እግዚአብሔር ይገስጻል። በፊታው እያሉ ወገኖች እያሉ እየተሰማቸው እያወቁ ይሄንን ለክብሬ የቀደስኩትን ቤት በፊት እጥለዋል። ዝናብንም እንዳያዘንቡ ደመናዎችን አዛሉ፣ ምድር ፍሬን እንዳታፈራ እንደዚሁ አዛሉ እየነገራቸው ቤተ ጣዖት ይሄዳሉ፣ ቤተ መቅደስ ይመጣሉ። ቤተ ጣዖት ዕጣን ይወስዳሉ፣ ቤተ መቅደስ ዕጣን ያመጣሉ። ቤተ ጣዖት መስዋዕት ያቀርባሉ፣ ቤተ መቅደስ መስዋዕት ያቀርባሉ። ቤተ ጣዖት ይሰግዳሉ፣ ቤተ መቅደስ ይሰግዳሉ። ቤተ ጣዖት ያጥናሉ፣ ቤተ መቅደስ ያጥናሉ። አየና እግዚአብሔር እንደተናገረ አደረገባቸው ይላል ቅዱስ መጽሐፍ። ክፉ ንጉሥ አስነስቶ ናቡከደነጾር አንደኛ የጀመረው ቤተ መቅደሱን ብቻ እንደተናገሩ በማፍረስ አይደለም፣ የሚመኩበትን የሚኩራሩበትን ልክ ዛሬ እንደምናደርገው ጥሩ በጣም በመንደሩ ተጠቃሽ የሆኑ ህንፃዎች ሰርተናል። መጦሪያ እንዲሆኑ ማደሪያ መተዳደሪያ እንዲሆኑ ያኔ እስራኤላውያን እንደዚሁ ይፎካከሩ ነበር። አንዱ በጥሩ ድንጋይ ይሰራል፣ ሌላው በተመረጠ እብነበረድ ይሰራል፣ ሌሎቹ ከፍ አድርገው ይሰራሉ፣ አንዳንዶቹ መካከል አድርገው ይሰራሉ። ውድድር ነበር ያኔ። የእግዚአብሔር ፈቃድ ረስተዋል፣ የእግዚአብሔር ሀሳብ ዘንግተዋል። ከትንሽ እስከ ትልቅ እግዚአብሔርን ደስ የሚያሰኘውን ትቶ ይሄ እዚህ የሚያደርጉትን እንደሚፈጸም እንደ አንድ ስራ ቆመው እለት እለት የሚያስቡት የሚያወጡት የሚያወጡት በግል የያዙትን ፉክክር እንዴት እንደሚወጡ ነበር። በዚህ ጊዜ እግዚአብሔር የሚያርፉበትንም የኔ የሚሉትን የእነሱ እንዳልሆነ በጠላት እጅ አሳልፎ ሰጥቶ ጠላቶቻቸው ባቢሎናውያን ቤቶቻቸው ሲምሉ አሳያቸው። እነርሱም ተማርከው ተወሰኑ በባርነት። ደግሞ ደስ ያላቸውን በፊታቸው ገደሏቸው። ሄደው የቤተ መቅደሱን ቅጥሮች አፈሩስ፣ ቤተ መቅደሱንም አፈሩስ። እስራኤላውያን ምርኮ ተይዘው በባርነት ተጠምደው ወደ ባቢሎን ተወስደው 70 ዓመት በባርነት ቀጠቀጡ። 70 ዓመት ስንት ዓመት ነው? 70 ዓመት 70 ዓመት በኋላ ነው እግዚአብሔር በምህረት የተመለከታቸው በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እንደተጻፈ። እንግዲህ እግዚአብሔር ይሄ ቤቱን ይሄ ቤተ ክርስቲያን የማለት እግዚአብሔር ቅዱስ እግዚአብሔር ንጹሕ በልስና በቅድስና እንዳገለግሉ ይፈልጋል። ሁልጊዜ መንፈሳዊ ሕይወት ያለው ሰው በሃይማኖት የሚሆን ቤተ መቅደስን የሚጠጋ ቤተክርስቲያን የሚቀርብ ሰው የእግዚአብሔር ፈቃድ ምን እንደሆነ ማወቅ አለበት። የእሱም ፈቃድ አይደለም፣ የእሱም ፍላጎት አይደለም፣ የኔ ፍላጎት አይደለም፣ የኔ ፈቃድ አይደለም፣ የኔ ደስታ አይደለም፣ የኔ ስሜት አይደለም። እግዚአብሔርን ደስ የሚያሰኘው የቱ ነው ማለት ያስፈልጋል። እግዚአብሔር ደስ የሚሰኝበትን ካላረገ እኛም አይወልብን አይወልብን እና በሐዲስም ቤተ መቅደሱ የድሮውን ታሪክ ረስተው መልሰው ሰርተውታል። ቤተ መቅደሱ እየፈረሰ በተለያየ ዘመን ተሰርቷል። ያን የፈረሰ መልሶ በዚህ በትንቢተ አጌ እንደተጻፈልን ነቢዩ እንደገለጠው ምዕራፍ አንድና ምዕራፍ ሁለት እንደምናገኘው የኢዮሴዴቅ ልጅ ኢያሱ ሆነው ንጉሱ ህዝቡ አንድ ላይ ተባብረው እንዲሰሩ ፈቀደ። ሰባ አመት ያለ ከሰሩ በኋላ ቤተ መቅደሱን አሁን እግዚአብሔር የሚመሰገንበት የሚገለገልበት አደረገው። ይቅር ባይ ስለሆነ አሁን በሐዲስ ጌታችን ስጋ ለብሶ በምድር ሲመላለስ 30 ዓመት እናቱን እመቤታችን ቅድስት ድንግል ማርያምን እያገለገለ እየታዘዘና ቆየ። ልክ 30 ዓመት ሲሆነው በዮሐንስ እጅ ተጠመቀ። ከተጠመቀ በኋላ አሮዋንም አላደረም፣ ሊጾም ወደ ገዳም ገባ። ገዳም ገብቶ 40 ቀን 40 ሌሊት ከጾመ በኋላ በዲያብሎስ ተፈተነ። ማን የፈተነ? ዲያብሎስ። ተፈታኙ ማን ነው? ጌታችን። እንደምንፈተን ያስተማር ፈተና እንዳለ ፈታኞች እንዳንሆን ተፈታኞች ሆነን ከተገኘን ፈተናውን እንድናልፍ የሚረዳን አለ። ከጾምን ከጸለይን የምንፈተናው ፈተና ማለፍ እንችላለን። ጌታችን ፈተናውን አሸንፎ እኔ ጠላታችሁ ድል አድርጌላችኋል፣ እናንተ ብትጾም ብትጸልዩ፣ ወደ እኔ ብትቀርቡ፣ ፈቃዴን ብታደሩ፣ ደጅ ብትቀሩ ድል ታደርጉታላችሁ። የሚሸነፍ ጠላት ነው ያላችሁ፣ የሚረታ ማታሸንፉት አይደለም፣ ገፍታችሁ ማትነቀሉት አይደለም፣ የሚረታ ጠላት ነው ያላችሁ ብሎ አስተምሮ። ስለዚህ በዚህ በጾሙ እግዚአብሔር ፈታኝ ሳንሆን ተፈታኝ ሆነ እንድናሸንፍ በቸርነቱ ይወርዳል። እየጾምን የምንፈትን ሰዎች አሁን ፈተና እየሰጠን ያለ ሳያውቅም ክርስቲያን በጾሙ ይፈተናል። ፈተና መጠበቅ አለበት። የተለያየ ፈተና አለ በጾም። እናንተም ትፈተናላችሁ፣ እኛም እንፈተን። እያንዳንዱ ጾም ሲመጣ ፈተና ቀርቡ። ካልተፈተናችሁ ራሳችሁን ጠይቁ። አንድ ችግር አለ ማለት ነው በእኛና በእግዚአብሔር ግንኙነት መጣል። ዝም ብላችሁ ማታ ሁለት ሰዓት ላይ አልጋ ላይ ወጣችሁ ዥና ለጥርፎ ስራችሁ ጠዋት ሁለት ሰዓት ከነቃችሁ ራሳችሁን ጠይቁ። ሌሊት መታችሁ ጸሎት እንዳትጸሉ የሚያደርግ ጅንቋ ብሎ ሙስካው ጠይቆ ራሳ አቤ ዛሬ እንዴት አንቀላፋው ብቻ ይል እንዴት የተመቸ መኝታ ነበር ብቻ ይል ጾመ ጾመ ፈተና ከሌለው እንደዙ ጠይቆ ራሳ መጠየቃል። ስለዚህ ፈታኞች ሆነን እንዳንቀል ተፈታኞች ነን። ያው ለሱ እሱ ተፈትኖ ፈተናውን አሸነፈው አለፈው። እኛም ተፈትነን እናልፋለን። ማን ስለሚለናል? ኃይሉ የኛ አይደለም። ኃይላችን ማን ነው? አሸንፋውን ሊያስተምር ወጣ። እያስተማረ 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 ይጎበኝ ነበር። አንዱ የጎበኘው ቤተ መቅደሱ መጣ። ወደ ቤተ መቅደሱ ዛሬ የሚመጣ እግዚአብሔር ወደ ቤተ መቅደሱ አሁንም አለ። እግዚአብሔር በቤተ መቅደሱ አለ ወይ ሲ መጣ። ሲመጣ የቤተ መቅደሱ ገጽታ ተለውጦ አገኘው። ቤቱ የጸሎት ቤት ነው ያለው እግዚአብሔር። እነሱ ቤቱ የንግድ ቤት አደረጉት፣ ይሸጡበታል፣ ይለውጡበታል፣ ይቀይሩበታል፣ ገንዘብ ይመለዙበታል። እቃውን ዛሬ ኤክስቼንጅ የባንክ ስራ ሁሉ ይሰሩ ነበር። ደግሞ እንዲህ አይነቱን ስራ ከፋፍለው ይሄን ነገር አይሰሩም ብለው እነዚህ ጻፎች ለራሳቸው ብቻ መርጠው ከሰዱቃውያን እንደዚሁ መጥተው የተለያዩ ክፍሎች ነበሩ በእስራኤል ጌታችን ስጋ ለብሶ በምድር በተመላለሰ ጊዜ ፈሪሳውያን ነበሩ፣ ሰዱቃውያን ነበሩ፣ እስያዎች ነበሩ። ከእነዚሁ መካከል ደግሞ ከፍሎ ለራሳቸው የተሻለ ስፍራ የሰጡ ጻፎች ነበሩ። ሌላውን የሚጠየፉ፣ የሚወቅሱ፣ የሚቀሱ፣ የሚዘልፉ፣ ከራሳቸው የሚጠበቀው ቁም ነገር ይዘው የማይገኙ ነበሩ። ስለዚህ የተለየ ቦታ ለራሳቸው ሰጥተው የመለዋወጫ ስራ፣ የገንዘብ መለወጥ ስራ፣ የዚሁን ገንዘብ ወደ እስራኤል፣ የእስራኤሉ ወደ ግሪክ፣ የሮሙን ብር ወደ እስራኤል፣ የእስራኤሉን ብር ወደ ሮም ይለዋውጡበት ነበር። መሸቀጫ ያደረጉት ቤተ መቅደሱን ጨርሶ እኛም እያደርን ካልተስተካከል እግዚአብሔር ይጠብቀን እሱ ይጠብቀን። ዛሬ የገቢ ምንጩ ያደረጋ ታወቅ ቤተክርስቲያን ትክክል የምትመስለን እኛ ፍላጎታችን ገቢያችን ሲጠበቅ የእኛ ፍላጎት ሲጓደል ጉድለት እንዳለባት እየተሰማን ነው። ይሄ ጸሎት ቤት ነው። በላይ ሆኖ የሚመለከታል። አሁን ለእናንተ ለመናገር ያለምን እናገር ይመለከታል እግዚአብሔር። ስለዚህ እሱን ፍሩት፣ እሱን እንፍራ። አንድ ቀን እሱ ይገለጣል። እሁድ ሲነበብ እንደምትሰሙት ያደርጋል፣ ይመጣል። አያችሁ፣ አይቶ ዝም ብሎ አላለፈ። አይቶ ሲያልፍ ነው የቆየ። ለትዕግስት መጨረሻ የለውም ላይ አይደለም አለው መጨረሻ ትዕግስት። እየታገሰ እያየ እየታገሰ እያየ እየታገሰ እያየ ቆየ። እነሱ ሲታገሳቸው እየራሰባቸው እየራሰባቸው፣ አሁን እኛ እየራሰብን ነው ወይስ እየተሻለን? ትዕቢቱ እየራሰብን፣ አድማው እየራሰብን፣ ተንኮሉ እየራሰብን፣ ራሱ ምን መስሎ እግዚአብሔር ቤት ሄደ። ተንኮሉ የሚያስጠሉ በተለያየ መንገድ መጥለፊያ፣ ሌላውን ምንጠሱበት ምንጥልበት፣ እኛ በስጋ ፍላጎታችን እንዴት አድርገን እንደምንቀር የምናስብበት የቀን የቤትን ድር ያለው ሰዎች እግዚአብሔር ምንሰው እግዚአብሔር አለ፣ እግዚአብሔር ያያል። ሰው እንደሚፈሩ ታዲያ እግዚአብሔር እኔ ሆና ሳምሬ ብነግራችሁ ምን ይጠቅማችሁ? አንድ ቀን ይመጣል ወደ ያንዘ ወደ እያናዳቸ መጣ ዝብሏቸሁ አላለፍም። ጅራፍ አዘጋጀ፣ እያንዳንዱን እየገረፈ አስወጣ። አስወጥቶ መሸቀጫዎቻቸውን ቢተው ጎሽ አብዝተውት ነው ለእኛ ቢፈቅድልን ነው ብሎ ሌሎች ደግሞ ተተኪዎች ገብቶ መሸቀጡበት ነበር። እነሱን አስወቅቶ መሸቀጫውን አለ ቤቴ የጸሎት ቤት ትባላለች ብሎ መሸቀጫውን ገልጦታ ነው ሌ እብሎቻቸው ሌሎቹን ሙሉ በታተነ ምንም አይሸጡት ነበራቸው። አሁን እዚህ በእኛ ሀገር እንግዲህ የእንስሳ ገበያ አለ፣ የሌላ ገበያ አለ። እነሱ አንድ ነው የዶሮውን ገበያ እዛው ቤት መቅደስ ውስጥ የገንዘብ መለወጫው እዛው ቤተ መቅደስ ውስጥ የቁሳቁሱ እዚያው ቤተ መቅደስ ውስጥ የእህሉ እዚያው ቤተ ገለባበት አስወጣቸው አስወጣቸው። ማቴዎስ ወንጌል ምዕራፍ 21 ቁጥር 12 ጀምሮ እስከ 14 የዮሐንስ ወንጌል ምዕራፍ 2 ቁጥር 11 ጀምሮ ስናነብ ይህን እናገኛለን። እንግዲህ ቅድም ሲዘመር ስመጥራተ ቤት ተበላን የቤት ቅናት በልታኛለች፣ የተሳዳጆቹም ስድብ በላይ ላይ ወድቃለች፣ በላይ ላይ ወድቃለች እያልን የምንዘምረው እሑድ የምንሰብከው የምንናገረው ይህንን ነው። አሁንም ጌታችን ወደ እኛ ይመጣል። ሲመጣ ስንሸጥ ስንሸጥ ስናውቅ ስንታወቅ ክፉ ስናደርግ እንዳያገኘን ባለቤቱ ይጠብቃል። አሁን ይመጣል። ቄስ የሚሰራው ለማለት ይመጣል። በየቀኑ እንደት ያለ ቤት ሰራተኛ እናንተ ጋር ቆሜ የምናገረውን እያስተካከልኩ ብቻ ከሆነ ምኖ ይመጣል። ወደ እኔ ይመጣል፣ ወደ እናንተም ይመጣል። ስለዚህ ጌታችን እንዳደረገባቸው እንዳይደረግ ቤተ መቅደስ የተባለ የኛ ሰውነት ነው። ህንፃው ብቻ አይደለም፣ ቤተ መቅደሱ መሸጫ መለወጫ ነው። የተለያዩ ፍላጎቶች ማስፈጸሚያ አድርገው ነበር ሰውነታቸው። የእግዚአብሔር ፈቃድ የሚፈጸምበት ሲሆን አልነበራቸው። የበደላቸውን ሰዎች ይቅር የሚል ልብ የላቸው። ይቅርታ ሲጠየቁ ይቅር አይሉ፣ እራሳቸውን ስተሰርተው ይቅርታ ይጠኙ። ፍቅር አይነበረባቸው፣ ትትና የላቸው፣ ገርነት የለባቸው። እነዚህም ቀጣቸው ገሰጣቸው፣ ጅራፍ መቅሰፍትም ጭምረው ቀሰፈ ቀጣ ማለት ነው። እና ይሄ ነው እግዚአብሔር አምላክ ይሄን እያሰብ ራሳችን ልንጠብቅ ቤተ መቅደስ ሰውነታችንን በንጽህና አዘጋጅተን በፊቱ እንድንቆም ራቤቱ መቼስ አይቶ መርምሮ ፈርዶ ዋጋ የሚሰጥ ማን ነው? ያው መርጠን ፊት መስመር ላይ መቆም ያለበት እሱ ነው ብትሉ መጨረሻ ሊያሰልፎ ይችላል። ዋጋው በሱ እጅ ነው። እኛ ምንፈርደው ፊት አይተን ነው እሱ ልብን እናፍራ። እኛ ምንፈርደው የተወራው ሰምተን የተነገረው ይዘን እሱ ውስጥ መርምሮ ያውቃል። ስለዚህ እሱ እንዳወቀ ድካም ካለ ታርመን በፊቱ እንቀር። ደስ ያሰኛል። አሁን እሱ ደስ የሚያሰኝ ህይወት ይዞ መቅረብ ምን ያህል ደስታ ከዚህ የበለጠ እና ይሄ ነው እግዚአብሔር አምላክ ከዚህ ከሚቀጥለው ሳምንት ጾም በረከት እንድናገኝ በቸርነቱ ይርዳን። ወደ ትምህርታችን የምንመለሰው በአጭሩ ነው የምንመለከተው። ብዙ ጊዜ ይሄን ቃል እንጠቀመዋለን። እኔ ሳምንት እዚህ ነበርኩ፣ እናንተም ሳምንት እዚህ ነበርኩ። ከቁጥር ሳንጎል እዚህ ያገናኘን ማን ነው?
እግዚአብሔር
አለ ማለት ነው። እኔን እንድናገር እናንተ እንድትሰሙ እያደረገ ነው። እኔ የምናገርበትን አንደበት የምናገረውን ነገር የሰጠኝ ማን ነው? እናንተ እንድትሰሙ የሚያደርግ ማን ነው?
እግዚአብሔር
አለ። የምንማረው እግዚአብሔር አለ በሚል ረስ ነው። አማንያ ሁሉ እግዚአብሔር መኖሩን ያምናሉ። አሁን እኛ የምንመለከተው እግዚአብሔር በሕይወታችን ውስጥ እንዳለ፣ በሕይወታችን ውስጥም የሚሰራው ስራ ምን እንደሆነ፣ ስለሚሰራው ስራ የምንማረው እግዚአብሔር አለ ማለት እግዚአብሔር ያየናል ማለት ነው። አሁን እግዚአብሔር አለ ወይስ የለም ንገሩኝ። ስለዚህ ያየናል፣ ያየናል፣
ያየናል።
እግዚአብሔር አለ ማለት እግዚአብሔር ያየናል፣ እግዚአብሔር ይሰማናል፣ እግዚአብሔር አምላክ የሚሆነውን ሁሉ ያውቃል ማለት ነው። ምን እንደሚሆን እያንዳንዱ ያውቃል። እዚህ መካከል ያዘነ ይኖራል። ሐዘኑ የት እንደሚያደርሰው እግዚአብሔር ያውቃል። እግዚአብሔር ማያውቀው ሐዘን እያዘናችሁ አይደለም፣ እያዘንን አይደለም። እግዚአብሔር ማያውቀው እግዚአብሔር አለ ማለት ያያል፣ ይሰማል፣ የሚሆነውን ያውቃል፣ ይመረምራል ማለት ነው። ሲያውቅ ደግሞ አንዳንድ ጊዜ ሰዎች አውቀን ዝም ብለን ለእውቀት ያህል የምንይዘው ነገር አለ። የሰውን መታመም እናውቃለን። እምናውቀው ለመጠየቅ የማይሆንልናል። እምናውቀው የሚታከምበት አቶ ከሆነ ልናሳክሙ የማይሆንልናል። እምናውቀው መድኃኒት ልንገዛለት የማይሆንልናል። እምናውቀው ለማገላበጥ የማይሆንልናል። እንዲያው መታመሙን አውቀው ከበጎ ይልቅ በጎ ላልሆነው ልባችን የሚያቀናብላል። እግዚአብሔር ያያል ያውቃል ማለት እያንዳንዱን የሚሆነውን ነገር ሁሉ ይቆጣጠራል። ችግር ካለ መፍትሄ ይሰጠናል ማለት ነው። ማነው እሱ ይህንን የሚቆጣጠር መፍትሄ ይሰጠናል?
እግዚአብሔር።
ስለዚህ እግዚአብሔር በሁሉም ስፍራ በማንኛውም ሁኔታ በየትኛውም አጋጣሚ አለ አለ። የማናውቀው ሰው መካከል ልንወድቅ እንችላለን። በስራ በተለያየ ጆሮን ጮቆ የሚያደርግ መርዶ ገጥሞ ሊሆን ይችላል። በልጆቻችን ያልጠበቅነው ነገር ደርሶብን ሊሆን ይችላል። አለ እግዚአብሔር በዛ ሰዓት ቤት ነው። ከጎናችን ያለው ሰው ድንገት ሳናስበው በሞት ወስዶብን ሊሆን ይችላል። አለ እግዚአብሔር በዛ ሰዓት በየትኛውም አጋጣሚ በሁሉም ስፍራ ቤትም ብንሄድ ማን አለ? አለ እግዚአብሔር። በገጠመን ሁሉ በሕይወታችን እግዚአብሔር ሁሉ ጊዜ ከኛ ጋር ሲሆን ደግሞ እንደ ታዛቢ ለመመልከት እጁን ያስገባል። ታመን ከሆነ እጁ ዘርግቶ ይፈውሳል። ወድቀን ከሆነ ያነሳናል። አዝነን ከሆነ ያጽናናናል። ተቸገረን ከሆነ ይጎበኛል። ችግራችንን አርቆ ይገናል። እስከዛሬ በሕይወታችሁ እግዚአብሔርን እጅ አላያችሁ? ተጨንቃችሁ አልደረሰላችሁ? እስቲ አስቡት። ብርሃላት ማነው እግዚአብሔር እጁን ያላስገባል? በገጠመው ሁሉ ከእሱ ጋር ተገኝቶ ያልደረሰለት ማነው? ያስገባል። እግዚአብሔር ያስገባል። ጣልቃ ይገባል። እንደሚገባልንም እናምናለን። እንግዲህ እኛ አብዝተን ከሰዎች ጋር ምን መክር ልንሆን፣ የሆነ ችግር ሲገጥመን ቀጥታ ሞባይል አንስተን ልንደውል ይችላል። ገና ሞባይል ደውለን ልናገኘው ላይነሳልን፣ ላይሰራ፣ ኔትወርክ ላይ ነው፣ ወዘተርፈ ሊሆን ይችላል። ስልኩ ሳይደወል ከኛ ጋር ያለ ማን ነው? እሱ ከእሱ ጋር ነው። አምን መካከል አለ እግዚአብሔር አለ። በጣም ኢምፖርታንት የምትሆኑት አሁን ስልክ በሞባይላችሁ ላይ መዝግባችኋል። በአደጋ ጊዜ ቶሎ ይናደረግ እሱ እኮ ለማሰብ እድሉ ሲኖር ነው። አጋጣሚ ሲፈጠር እጅ የሚያዝበት ነገር ቢገጥምስ? መደወል የማይቻልበት ነገር ቢገጥምስ? አይገጥመኝም የሚል አለ? ይገጥማል። እጅ ቢያዝ አንደበት መናገር ባይችል ቀድሞ ደውለን ከምናወሱ አስቀድሞ የሚደርስልን እግዚአብሔር አለ። ስለዚህ ሁልጊዜ ነገራችንን ምክክራችንን ከሰው በላይ ከማጋር ማድረግ አለብን። ጨንቆኛል፣ ይህን ጨለሌ ላናክረው። ጥሩ ነው ማናክረው፣ ወዳጅ ተገኝቶ ግን የመጀመሪያው እግዚአብሔር ይሆን። የመጀመሪያ አዘንን አይደል? እሱን እናማክረው፣ እሱን እናነጋግረው፣ እሱን እናማየው። የደረሰብንን እንግለጥለት። ቤትም ቢሆን ቦታ የማይገድበው ፈጥኖ ደራሽ ሆነልን። ችግሩን ይቀሰብ መፍትሄ እናያና እሱ ስለሆነ እግዚአብሔር ስማ። ስለዚህ ሰው ጋር ከምናደርገው በላይ አብዝቶ ሁል ጊዜ ከኛ ጋር ከሚሆነው ከእግዚአብሔር ጋር ምክርን አብዝቶ ማድረግ ይገባል። በአምላክ ዳዊት መዝሙር 85 ቁጥር 7 ላይ ትመልስልኛለህና በመከራዬ ቀን ወደ አንተ ምን አደርጋለኋል? ተጠራለሁ። ንጉሥ እኮ ነው። የሚያስፈልገውን ነገር በገንዘቡ በተለያየ ዘዴ መወጣት ይችላል። ግን ሰው ነው እና ለሰውነቱ መከራ ይገጥመዋል። በዚህ ወልቀዋለዋላል። ትደርስልኛለህና ትመልስልኛለህና በመከራ የለም ወደ ማን እንጠራለዋል? ወደዚያ የሚጠራው ለምንድን ነው? ስላለ ነው። አዚያ እንደገና መዝሙር 31 ቁጥር 17 አቤቱ አንተ ቀርቻለሁና አልፈር ክፉዎች ይፈሩ በሲኦልም ዝም ይበሉ። በሲኦል ያለ ማነው? ጣዖት ነው፣ ዲያብሎስ። እሱም ዝም ይበል። ክፉ ያለው ከሰው በላይ ሰይጣን። እኔ አንተን ጠርቻለሁ፣ ጠርቼ አልፈር አልፈር። ደግሞ ለመጠራ የምትለኛ ነው? ንስሐ ሳትገባ ፈቃድን ሳታደርግ ቀድመ ደስ በሚያሰኘኝ ህይወት ሳትኖር እምትለኝ አሁን እጠራሃለሁ። አምላክ ሆይ አሳፍረኝ። አንተ ካላሳፈርከኝ ጠላቶች ሁሉ ዝም ይላሉ። እንኳን እሱ ያደረባቸው ራሱ ባለቤቱ ዲያብሎስ ራሱ ዝም ይላል፣ ዝም ይላል። ወደ አንተ ጠርቻለሁና አልፈር። ሌላው መዝሙር 129 ቁጥር 1 ላይም አቤቱ አንተን ከጥልቅ ጠራሁ። ጥልቅ መቼስ ጥሩ ነገር በከፍታ የሚመስል፣ ክፉ ነገር በዝቅታ፣ ማግኘት ባለጠግነት በከፍታ፣ ማጣት ድህነት በዝቅታ፣ ችግር በዝቅታ፣ ደስታ በከፍታ ይመስላል በሰው ዘንድ። ባራን ዳዊቱ በመዝሙር ከጥልቅ ጠራው ሲል ምን ማለት ነው? ኃጢአት ሰርቶ ተሰራቆ ወድቋል። ከወደቁበት ጠራው። ጻድቅ ቢጠራው ይገባል። አሁን ጠዋት ኪዳን ሲያደርሱ በኪዳኑ ላይ አቤቱ እኛ ባሮች አንተን እናመሰግናለን ሲል ካሉ ቢለው አሁን ጻድቁ ቢሉት መላእክቱ ቢሉት ቅዱሳኑ የሚገባው በኃጢአት በረከሰ ከንበር በሚጠራውስ የሚገባል ጥልቅ ነው። በውድቀት ወኛል የምጠራ ከምልቅ ወኛ ግን እጠራለሁ ትሰማኛለህ። እና ያለውን በአምላክ ዳዊትና እግዚአብሔር አለ ሁሉ ጊዜ እርሱን አስቀድሞ ከሰው በላይ ማማከር ይገባል። እንግዲህ እግዚአብሔር አለ ስንል እግዚአብሔር ሁሉን ቻይ ሆኖ ይኖራልና ማለታችን አለ። ሁሉ የሚችል ሆኖ እግዚአብሔር ይኖራል። ሁሉም ቻይ ነው ማለት ሁሉ ነገር ከሱ እጅ በታች ከሱ በላይ የሆነ ነገር የለም። ሁሉ ነገር ከሱ በታች እስካሁን የገጠመን ነገር ይኖራል። ለሱ የማይታዘዝ ትምላለን። በትዳር ችግር ያለባችሁ የሚያስቸግር ባል ነው ታስቸግሩ ይስራል። ከእግዚአብሔር ክንድ በታች ያልሆነ ባል አለ? ከእግዚአብሔር ክንድ በታች ያልሆነች ሚስት አለ? ከእግዚአብሔር እጅ በታች ያልሆነ ልጅ አለ? ከእግዚአብሔር እጅ በታች ያልሆነ አለቃ አለ? ሁሉ ከሱ በታች ህመም ደዌ ሊሆን ይችላል። ለእሱ እሺ ሆኖ የማይታዘዘው የማይገዛለ ደዌ በሽታ አለ? አለ እግዚአብሔር ሁሉ ቻ የሆነ አለ እግዚአብሔር አለ ወይሴ ሰውዬ ይዞ እየሰነጠረብኝ እየበረታብኝ የሚል ሆነ ይገባል። አለ ሁሉ ቻይ ነው እግዚአብሔር። ሁሉ ባይገጣሉ ሰው ሁሉ በእጆች ውስጥ ናቸው። እንኳን በሰው አምሳልና በችግር ደረጃ የምናስቀምጠው የጥፋት ሁሉ ኃይል የሆነ ዲያብሎስ ሳይቀር ከነ ክፉ ስራው በእሱ ቁጥጥር ስር እሱ ሳይፈቅድለት የሚያደርገው ነገር እዮብን ሊፈትነው ይሄደ እንዲፈትነው መጀመሪያ ተፈቅሮለት ነው የሄደው። ሲፈትነው ይሄንን ብቻ ብሎ ተፈቅሮለት ነው። በሀብቱና በንብረቱ ላይ የወደቀውን አንድ ብሎ ፈቀደለት። በሀብቱ በንብረቱ ፈተነው አልወደቀም። እዮ ቀጥሮ መጥቶ እንደገና አስረዳ። ሂድ በሰውነቱ ላይ የወደቀውን አድርግበት፣ በነፍሱ ግን አንዳች እንዳታደርግበት አለ። ማን የፈቀደለት? እግዚአብሔር። ሁሉ ከክንዱ በታች ሁሉ ከእጁ በታች እግዚአብሔር ጣልቃ የሚገባ ባይሆን ሁሉ ከእጁ በታች ባይሆን ብርቱዎቹ ሁሉ ጊዜ ደካሞችን እየመሏቸው ሰዎች በምድር ላይ በዚህ ዓለም መኖር ባልቻሉ ነበር። ሁሉ ጊዜ የጠንካሮች ብቻ መኖሪያ ለሆነች ነበር። ግን እግዚአብሔር ይገባል። ዓለሙን የፈጠረ እሱ ነው። ፈጥሮ በውስጡ ያሉትን ሁሉ ይቆጣጠራል። ይሄ የምንለውና የምናገረው ብቻ አይደለም እግዚአብሔር የሚያደርገው። ዛሬ የኖርነው ሁላችን የኖርነው እግዚአብሔር ከኛ ጋር ስለሆነ ነው። ከኛ ጋር ነው ስንል እግዚአብሔር ሁልጊዜ አይተወንም ማለት ነው። ለአይነ ጥቅሻ ያለ እንኳን አይተወንም እግዚአብሔር። አይነ ጥቅሻ የሚባለው ጨፍኖ እስከ መክፈቱ ማለት ነው። አይን እንኳን ማየት ይከለከላል ጨፍኖ እስኪከፈት ድረስ። እሱ አይተወንም ፍጥረታል ሁልጊዜ። እስኪ አይነ ጥቅሻ ፍጥነቱ ምን ያለ ስትሰከንድ የሰው አይን የሚከፈትና የሚከደንበት ፍጥነት መጨረሻው ምን ያህል አለም ያውቀው ምን ያህል በየምን ያህል በጣም በፍጥነት አይኑ የሚከፍትና የሚከድን ሰው በስንት ሰከንድ ነው የሚከፍተው? የሚከፍ ዘግይቶ ደግሞ የሚከፍትና የሚዘጋ የሚባለው በስንት ሰከንድ ነው የሚከፍትና የሚዘጋው? ፈጠነ የሚባለው እንኳን ቢኖር እግዚአብሔር በዚያች ቅጽበት እንኳን ከሰዎች ከኛ ጋር ማን አለ? ጥሩት ውስጥ ማን አለ? አሁን ቤታችን ክተር የመጣ ነዋል ልጆቻችን ይ እግዚአብሔር አለ። በበታተን እሳት ቢሆን ዳሮስሎ የሚያሳርፈና ዳርቻው ለማ ያሳርፋ። ስለዚህ እግዚአብሔር ሁሉን ቻይ ነው፣ ሱማይቸው የለም፣ ቻይ ሆኖ ይኖራል አለ ማለት ነው። ሁለተኛ እግዚአብሔር አለ ስንል እግዚአብሔር ከኛ ጋር ያለው እርኛችን በመዝሙር ዳዊት መዝሙር 22 ቁጥር 1 ጀምሮ 3 እናንብ። ልበ አምላክ ዳዊት በመዝሙሩ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ የሚያሳጣኝ ማለት ሁሉን ይሰጠኛል። ምን ያጎልብኛል? እሱ ምን ያስቀርብኛል ማለት የሚያሳጣኝ የለም ማለት ደግሞ እሱ እረኛዬ ሆኖ አንገቴን የሚያስደፋኝ ማነው? የሚያዋርደኝ ዝቅ የሚያደርገኝ ማነው? አንተ ምን ሰራ ነው መጣ የሚል አለ ሰው ሲል ሰው መሳይ በሸንጎ በዞሩ የሚባሉ ሰዎች አሉ። ማነው እንደዚህ የሚያሳጣኝ? ሰው ፊት የሚያሳጣኝ በከበረ አደባባይ ዝቅ የሚያደርገኝ ማነው? እሱ ከፍ ያደርገኛልና ማለት ነው። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በመጥራ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራ፣ በትርህና ምርኩዝህ እነሱ ምን ያደርጉኛል? መደገፌ ያለባ ይዘምራል። ከዚህ በተጨማሪ ጌታችን ራሱ ምስጌል ምዕራፍ 34 ቁጥር 15 እስከ 16 እናለ እኔ ራሴ በጎቼን አሰማራለሁ አስመስጋቸዋለሁ። ምን ማለቱ ነው? አስመስጋቸዋለሁ ማለት ምሽግ መሰና መደናቅ መዘጋጅ አደርግላቸዋለሁ ማለት ይሰው ከሁ ሲመጣ የሚከልልበት መንገድ አለ። አንድ ጊዜ አራት ኪሎ አንድ ጊዜ ፍስክ ሲሆን ብዙ በሬ ገጥመቸዋል። አሁን እንኳን ከተማ ላይ አብሮ የሚሮጥ ላይ ገጥመን ይችላል፣ ግን ፍስኩ አካባቢ ላይ ይገጥማል። ከተማ ላይ ታስረው እግር ታስረው አንዱ መኪና ከዚህ ሲያወጣቸው ሌላው ከዚህ ሲያወጣ እንደ እብድ የሚሆኗል። በሬው እየሮጠ ይሄዳል ወደ አንድ ሰው ነው። ቀጥታ ቢያገኝ መቼስ ሌላ ሰው ላይ አደጋ ገጥሞት ሲዘራን ይቆጥ ደግማት ሊሆን ይችላል። ይገጥማል ብድግ አርጎ ይጥላቸዋል። አያውቅም አምስ አማትሮ ሲያማቱ ፊት ለፊታቸው ይሉ ሲወድቅ እሱ ምሽግ በመስቀሉ ምልክት ምሽግ ያደረገ መከላከያ ያደረገ የሰራ ማን ነው? እሱ ይችላል። እሱ አስመስጋቸዋለሁ ይላል ጌታ እግዚአብሔር። የጠፋውን እፈልጋለሁ፣ የባዘነውን እመልሳለሁ፣ የተሰበረውን እጠግናለሁ፣ የደከመውን አጸናለሁ፣ የወፈረውንና የበረታውንም አጠፋለሁ፣ በፍርድም እጠብቃለሁ። የወፈረ የበረታ አጠፋለሁ ሲ አላግባብ ማለት ነው። ዝም ብሎ የሚደልባለ የማይታዘዝ የደለደለ ልብ አለ፣ ትዕቢተኛ ነው፣ ትሑት ያለ እማይሰበር ይሄ ለማለት የጠፉ የባዘኑ ቃሉ እመልሳለሁ፣ እፈልጋለሁ፣ የተሰበረውን እጠግናለሁ። ስለዚህ እዚህ መካከል የተጠገነ ይሆን፣ እዚህ መካከል የተሰበረ ይሆን። እግዚአብሔር አለ ይጠግናቸዋል፣ እግዚአብሔር አለ ይጠግናቸዋል። ይህን የተናገረ እረኛ ነው አለ ስንል እረኛ የሆነው ከኛ ጋር ያለው ሌላው እግዚአብሔር እኛ በእናደርግልን በበሚመጡ እንታመራለን። በነገሩ በሚሰራው ሁሉ እንታመራለን። መንጋውን በዮሐንስ ወንጌል ምዕራፍ 10 ቁጥር 28 እስከ 29 እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም ቢያው ሰይጣን ንጥቆ ይወስደናል። ከእኛ ጋር እረኛችን ማን አለ? እግዚአብሔር። ሲሊበሩ ማን አለ?
ሰለሙ
ተመልሽ ተሳስቼ ጣፋይሞ እኮ በለልዩ አጥሩ አለረኛቸው ረኛችን ማነውስ?
እግዚአብሔር
አለ። አይ እኔ ደጅ የቀናው ልጄ እንደት ወይ ወይ ይባዝልብኝ ወይ አይዟችሁ እግዚአብሔር አለ። ረኛ ወሮ ልጆቻችሁን ይጠብቃል አለ እግዚአብሔር አለ። ሌላው እግዚአብሔር አለ ስንል ጠባቃችንና ረዳታችን እግዚአብሔር አለ ማለት ነው። መዝሙረ ዳዊት ላይ በመዝሙረ ዳዊት መዝሙር 120 ቁጥር 1 እስከ 8 ስናነብ አይኖቼ ወደ ተራራ አነሳው ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመለወጥ አይሰጠውም የሚጠብቅም አይተኛ። እነሆ እስራኤልን የሚጠብቅ አይተኛ አንቀላፋም። እግዚአብሔር ይጠብቃል። እግዚአብሔር በቀኝ እጁ በኩል ይጋርድሃል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቃል፣ ነፍስንም ይጠብቃል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትንና መግባትን ምን ያደርጋል? ይጠብቃል። ለማን ነው የተነገረው? ሁሉ ጊዜ ቅዱስ ስንናገር እግዚአብሔር ይጠብቀናል ማለት እያንዳንዳችን የሚጠብቁን መላእክት አሉ ማለት ነው። የሚጠብቁን መላእክት እያንዳንዳችን በፊቱ ክፉ እንዳታደርግ ተጠንቀቅ እየተባለ በመጽሐፍ ማስጠንቀቂያ የተሰጠ ከእነዚህ ከተናናሾቹ አንዱን እንዳትንቁ፣ ዘወትር መላእክቶቻቸው የእግዚአብሔርን ፊት ምን ያደርጋሉና ያያሉና። ማንንም እንዳትንቁ። ዳብራችሁ የምታቃልሉት አይ አንደበቱ አይደለም ብለ የምታቃልለው አይ የምትቀው አይ የእያንዳንዱ ጠባቂው መልአኩ እለት እለት የማንን ፊት ያ የእግዚአብሔር ፊት። እነዚህ ጠባቂ መልአኮቻችን ዘወትር ስለኛ የሚሉት ነው። ይሄ ልበ አምላክ ዳዊት የተናገረ እኛም ለራሳችን እንደግመዋለን። ይሄ እንጸልየዋለን። ስንጸልየው እንጽናናበታለን፣ ብርታት እናገኝበታል። መውጣታችንና መግባታችን በጥበቃ ስር እንደሆነ ይሰማል። ማን ነው መውጣታችን መግባታችን? እንደም
እግዚአብሔር።
አሁን ስትገቡ እግዚአብሔር ማርታ ያደርሳል። ማርታ ያደርሳል፣ 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 ያደርሳል። ጠባቃችን ነው፣ ረዳታችን ነው። ያዕቆብን ዘፍጥረት ምዕራፍ 25 ቁጥር 15 ስናል እነሆ እኔ ከአንተ ጋር ነው በምትሄድበት መንገድ ሁሉ እጠብቃለሁ፣ ወደዚህች ምድር እመልሳለሁ፣ የነገርኩህን እስካደርግልህ ድረስ ከቶ አልተውም። እኔ ከአንተ ጋር ምን አደርጋለሁ? እጠብቃለሁ። የነገረዋል የገባለት ቃል ይህ እስኪፈጸም ፈጽሜ አልተውም ማለት ማን ይሄን ያለ
እግዚአብሔር
አይተውም። ሌላው ዮናስ በአሳ አንበሪ ሆድ ውስጥ እያለ ሶስት ቀን ቆይቶ ወጣ ይላል። እዛ ውስጥ እንዳይበላ አድርጎ የጠበቀው
ነው።
አልተሰበረ፣ አልቆሰለ፣ አልደማ፣ ደሞ አልፈሰሰ፣ ከስጋው አልተጎዳ፣ ጠበቃ። አሳውንም ያዘዋል። ጥርስና ጥርሱ አይገጣጥምም። እግዚአብሔር ካላዘዘ አይገጣጥም። እሱ ብቻ አይደለም፣ ሶስቱ ህፃናት አናንያ፣ አዛርያ፣ ሚሳኤል የእሳት ነበልባል ውስጥ ተጥለው ነበር። እግዚአብሔር ጠበቀ። ዳንኤል ለአንበሳ ተሰጥቶ ነበር። እግዚአብሔር ይጠብቃል። እግዚአብሔር ይጠብቃል። ጠባቂያችን ነው፣ ረዳታችን ነው፣ ማለታችን ነው። ከእኛ ጋር ነው ስንል አለ ስንል ይጠብቀናል፣ ክፉ ቢገጥመን ማለታችን። ሌላው ዮሴፍ በኦሪት ዘፍጥረት ምዕራፍ 37 ጀምሮ ስናል እስከ ምዕራፍ 50 ወንድሞቹ የገዛ ወንድሞቹ አባቱ በጣም ወደው ስለነበረ ቀኑበት። ይህ ችግር አሁን ዛሬ በቤተሰባዊ ህይወት ይገጥማል ማለት ይሰማቸዋል። ከኔ በላይ ነው ሴት ልጇን የምትወደው ወይም ሴት ልጁ የሚወደው ብለን የሚሰማናል። ይወደው ነበር ዮሴፍ። ቀኑበትና ምን እናድርግበታል? እሱ ደግሞ የዋህ ቅን፣ እግዚአብሔርን ታምኖ የሚኖር እኛ በምጣብትነት አለ የመጀመሪያው መስመር ላይ የምንገኘው እግዚአብሔርን ተደግፈን በየዋህ ዛሬ የዋህነቱ አላዋጣም እያን እየተውሎ ሊሆን ይችላል። በጣም አዋጩ ጠቃሚው በረከት ፍሬ የሚገኝበት የዋህነቱ ገርነቱ እግዚአብሔር ለየዋሃን ልባቸው ገር ነው ሆነ ቅርብ ቅርብ ነው እሱ የዋህ ህልም አያልቅ ህልም ሲያይማ ተነስቶ ወንድሞቹ ህልም አየኸው ብሎ ነገር ምንድን ያየው ህልም አሉ ነገር ህልሙ ሲተረጎም እነሱ የእሱ ተገዥዎች ሆነው ዮሴፍ በእነሱ ላይ ገዥ ሆኖ አለቃ ሆኖ ሲሰለጥንባቸው የሚታወ የሚገለጽ ነው። አሀ በእኛ ላይ አለቃ ልትሆንብን ነው እንዴ ብለው አሰቡ። እግዚአብሔር ሆኖ ያሳየ እንግዲህ እሱ ካለ አሁን ጊዜ እሱ ብሎ ነው እናንተ ፊት የቆምኩት፣ እናንተ ደግሞ እሱ ብሎ ቁጭ ብላችሁ ሰሚ ሆናቸው። ይህን ያደረገ እሱ እግዚአብሔር እኔም ተናገር ተብዬ ባልናገር እጠየቃለሁ። እሱ ፈቅሮ በተለየ ምክንያት ብርታት ቆመ ሲናገር አሁን አለቃ ልትሆኑ አሉና የበለጠ ውስጣቸው ተቃጠለ። ጊዜ ፈነቁ። አመሻሻ አንድ ቀን ሳምንት ነግሬያቸዋለሁ። ምግብ አድርስ ተብሎ ሲላክ እነሱ ፈልጎ ፈልጎ ተቸግሮ ነው ያገኛቸው። ሲረበው እንኳን የነሱን አገልግል ከፍተዋለን። በእምነቱ እግዚአብሔርን ታምኖ ጸሎት አድርጎ ድንጋዩን ሲባርቆ ምን ሆነለት ነው ዳቆ በላያም ሆኖ ያድኖስ ጌታችንን አድርግ ሆነ የፈተነው። እንግዲህ ቀድሞ ከበለጡት የምትበልጥ የምትልቆ እስኪ ድንጋይ ዳቦ አድርግ ማለት መነሻ አለው። ቀድሞ የነበሩ ቅዱሳኑ ድንጋይ ዳቦ ያደርጉ ነበር፣ የለውጡ ነበር። እስኪ አንተ ለውጠው እንደማለት እኮ ዝም ብሎ በጣም ተራ ነገር አፈር በለት እንደፈተና አድርገን እንዳነስ ከባድ ያቀርበል። እስኪ ለውጥ አልበላ ሲያገኙት እነሱ ያ ባለህም ወንድማችን መጣ ምን እናድርግበት ነው ተማከሩና ደምድመው ጉድጓድ ውስጥ ጣሉት። ሮቤል የሚባል ወንድሙ እኛ ይሄንን ወንድማችንን ጉድጓድ ውስጥ ጥለን ምን እንጠቀማለን? ባይሆን ምን እንደምናደርግበት እንምከራለን። ሌሎቹም ተማከሩና እንግዲህ እንሽጠዋል። ሸጡት ለእስማኤል ነው። ተይዞ ወደ ግብጽ ተወሰደ፣ ወደ ጲጥፋራ ቤት። እዚያ በባርነት ተሽጦ ሲሄድ ጉድጓድ ውስጥ ሲጣል ዮሴፍን በጉድጓድ ውስጥ የሚጠብቀው ነበር። ማን ነው? ተሽጦ ጲጥፋራ ቤት ሲሄድ የሚጠብቀው በዛ ነበር። ማን ነበር? አሁን ዮሴፍ ከፋል። ከፍ ሲል ዮሴፍ በከፍታው አልፈታለን። አሁን የብዙዎቻችን ችግር ይሄ ታች ሆነን ልካችንን ማወቅ አልቻልንም። ሰባኪውም ገና ጀማሪ ሆኖ ብዙ አድማጭ ሳይኖር የእግዚአብሔር ሰው ችግሩ ብዙ አድማጭ ሲኖረው ብዙ ተከታይ ሲኖረው ይረሳዋል። በቃ የሚናገረው ነገር ምንጩ ራሱ እንደሆነ ይሰማዋል። ባለቤቱ ፈቃዱን ፈቃዱን የሚናገርለት ይረሳዋል። አረሳ ሙሴ ምንም ሙሴ ከዚህ በኋላ ከፍ አደረገው። እግዚአብሔር ቤተመቅደስ ሚስቲቱ መጣችና መልከ መልካም ስለነበረ ፈቃዷን እንዲፈጽምላት ጠየቀችው። ልክ ንጉሱ ባሏ በሌለበት ጊዜ ጠብቃ ፈርዖን ሲወጣ ዞር ሲልና እባክህ ዮሴፍ ሆይ ፈቃዴን ፈጽምልኝ ፈቃድ እንድፈጽምልህ አለችው። የንጉስ ሚስት ውሽማ ሆነ ብለው ቀረበች። አሁን ተገኝቶ እንዲያለ የንጉስ ሚስት ነው ውሽማ ነው ያው ለስደተኛ ሰው ዛሬ ራስን ወጥ ለመለወጥ አገር ለቀስ እንደቀዳዳ ለምንፈልገው ዶላሩ እየመዘዝን ወደዚህ እየላክን ግንብ በግንብ ላይ ለመስራት የተለያየ ነገር ለመፍጠር ገንዘቡ የሚገኝበትን አለ ምንፈልገው መጣ። ዮሴፍ ፈልጎ አለ ሳይፈልገው መጣ። ፈቃድ ተጽመኝ ፈቃድ ተጽማለ ተስ አይደለም ንጉሱ ከአንቺ በቀር በቤቱ ላይ ሁሉ ሰጠኝ በአንቺ ላይ ግን አላሰለጠኝ። ደግሞ እንዲህ ያለውን ነውርና ኃጢአት በአምላኬ በእግዚአብሔር ፊት አድርገው ዘንድ አይገባም። ያኔ ስብከት የለ፣ መጽሐፍ አልተጻፈለት፣ አላጠና፣ ቆርስ አልተከታተለ፣ በበጎ ልቡና ተመርቶ አላደርግም አለ። እሱ አላደርግም ሲል አላደርግም ያላትን ነገር ወዲያው የምትቀበል ሴት አልነበረችም። ዝም ብለህ የሃይማኖታዊ ጉዞ የካራት ልውውጥ ኮንቨርሴሽን ብቻ አድርገን እንዳናስብ ወደ ክርክር ተከራከር የሆነ መናፍቅ ማሸነፍ ድንማለን በቃ ወደ ዋንጫ ይዞ አይደል
እሷ ግን አልተሸነፈች። አሁንም መልሳ ለመነች፣ እያባበለች፣ አካሉን እየነካካች፣ እየጎነታተለች ምን እያያዘች።
አሁን የማይገርም ወንድ አለ ሴት ናቸው አሉ። እስኪ ደቂቃ ስንሰጠ እንደወስንታ ይወስዳል።
አያችሁ ዮሴፍ አንዴ ከዛ ከእስራኤል ከወጣ ግብጽ ከደረሰ መጠጊያ ተሰጠው ታይበቃው በቃ ይበቃዋል ብሎ አይተውም። በእያንዳንዷ ሂደት አለ እግዚአብሔር አለ ዮሴፍ እንዲህ ያለ ወዳጀታል። በቃ ራስን ይቻል እንግዲህ የቻሉትን ሞክረው ከዚህ በኋላ ራስን እንደፍጥርጥር ከተሳካልን መልካም ካተሳካልን የተቀደሰ ስሙን ነፍስ ወይ እግዚአብሔር ባርኪ ምስጋናውን አትርሺ በማለት ድባብራ ዳዊት አለሳው እግዚአብሔር ለዚህ ቀጥሽ ወለታው ብዙ ስለሆነ ታባኪ ስለሆነ ጎሚ ስለሆነ እና ይሄ ለማለት ነው። የመጨረሻው እንግዲህ እግዚአብሔር አለ ስንል ሁሉ የሚጠብቅ እግዚአብሔር አለ ማለት እናንተ ለታሞች ሸክማችሁ የከበደ ወደ እኔም አሳርፋችኋለሁ። ማን ይሄ ዛሬ በበሽታ የደከመ ይኖራል፣ በነገር የደከመ ይኖር፣ ምንድነው ያደከመበት? አውጥታችን እስኪ ነው ምን ያደከመበት? ስጋ ሸክም ያልሆነበት ማን ነው? ሰውነት ሸክም ያልሆነበት? የምድሩን ይሄ ጎጆችንን አስተካከልን ስንል ሰውነታችን ከውስጥ ጾር ያስነሳብናል፣ ወይ ጉበት ወይ ኩላሊት ወዘተረፈ። እሱን ስንገላበት ደግሞ በጎን የሆነ ነገር ይገጥመናል። እርሱን ስናሰርፍ ወይ በልጅ ያገኛል፣ እርሱን ስናርፍ ወይ በስራ ገበታ ያገኛል። ማን ያደቀው የሚያሳርፋል? ማን ሱ ኑ አሳርፋችኋል። እንግዲህ እግዚአብሔር ሲያሳርፍ እንኳን ለኛ ለእንስሳት ነው የሚያስብ መሆኑ ከመግለጥ ጋር ነው ማሳረፉን ይለናል። መዝሙረ ዳዊት መዝሙር 27 ቁጥር 14 ላይ እግዚአብሔር ተስፋ አድርግ ልብህን ይጽናል። ማን ተስፋ አድርጋል? ለምን እሱ የሚያስበኝ ስለሆነ። እዚህ ኢሳይያስ ምዕራፍ 49 ቁጥር 15 ላይ በውኑ ሴት ከማህፀኗ ለተወለደው ልጅ እስከ ማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለች? እናት አሁን ወልዳ ልጇን ችግር ሲገቡ የት አባቱ ስና ተውት ብላ ትጨክራለች? ይሄ ምናልባት ለአባት ቀላል ነው። በጠበጠኝ ልጅ በጠበጠች ደግሞ ዛሬ ምንድን ነው ያገኘ አርማተኛ ሊል ይችላል። አባት ሁሉንም አይደለም፣ አንዳንድ ደግሞ ለእናት ሆነ አባት ለእናት ግን አይደለም አይደለም። ሌሎቹ ሙሉ ሲጮባት ዳር አውራ ችላ ታሳልፋለች ትራራለቻ። ግን እናትም ሆና ደግሞ እንደዚህ እናት ትገኛለች በራስ ትጠቅላ ወላላ ላይ ምናለን ሲያገኝ ይቻላታለን? አዎ እርሷ ትረሳ ይሆናል አለ የቆዳናውን ያዙ። እኔ ግን አረሳሽ ይሆናል አረሳ። ስለዚህ ሁላችሁም በእግዚአብሔር ዘንድ ይታወቃል። እዚህ መድረክ ላይ ቆመን ድምፅ ማበያዝ ነው ብቻ አለው እግዚአብሔር የሚያየው ሁሉም ሰው የሚያየው አንድ ሰው ሁሉም ሰው የሚሰማው አንድ ሰው ነው። እግዚአብሔር ግን ሁላችሁንም ያውቃል፣ ሁላችንም ያውቃል አያንሳ በየሰማችን ያውቃል። ማነው የሚያውቀን? እግዚአብሔር። ማነው የሚያውቀን? እግዚአብሔር። ማነው የሚያውቀን? እግዚአብሔር። ያውቀናል እግዚአብሔር አለ። አለ ስንስ ደግነቱ ስለ ርኅራኄው ጭምር ነው። ታዲያ እግዚአብሔር ደግ ከሆነ ርኅሩኅ ከሆነ ለምን ፈተና ይመጣብናል? ፈተና ቢገጥመን ለምን ይፈቅዳል ልንል እንችላለን። ጥቅም ስላለ ፈተና ብዙ ጥቅም አለ። ያዕቆብ ራእይ ቁጥር 2 የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩታል። ሰው ብዙ ቁም ነገር የሚማሩ ትምህርት የሚያገኘው አእምሮ የሚሰፋው እውቀቱ የሚያድገው ጥበብ የምናገኘው ጥሩ ጥሩ ልምድ የምናዳብረው ፈተና ሲኖር ምን ሲኖር ጥንክር ያለ ክርስቲያኖች ለምንም ነገር እናንደለ እጅን ማንሰጥ ማንበረከት የትኛውን ነገር ቢመጣ የምንጋፈጥ የሚያደርገን ብርቶች የሚያደርገን ፈተና ባይሆን ሰው ሁሉ ልፍስፍስ ሆነ ነበር። ፈተና ፈተና ብዙ ጥቅሞች አሉ። ከነዚህ መካከል ለምሳሌ ሰራቱን ለመጥቀስ ያህል በአንድ ልብ በደራይ እንድንተራረብ እንድንተሳሰብ ያደርጋል። አንድ ላይ ለምሳሌ ምን ሆንን አንድ ላይ ለፈተና ቢገጥም በቤተሰብ ውስጥ እንድንቀራረብ ያደርጋል። አሁን የቤት ራስ አለባት ሚስታለች ልጆች አሉ። በሞት ለምሳሌ እግዚአብሔር እንግዲህ ይወስዳል። የማይሞት ማናለ ማለት ባል ሊወሰድ ይችላል። የባል መወሰን ለቤተሰቡ አዘሩ ከባድ ነው። ግን ይሄ ፈተና የበለጠ ቤተሰቡ እርስ በርስ ያስተሳሰባል፣ የተረፉትን ያቀራራል፣ አንድ ልብ ያደርጋቸዋል፣ ያዋድዳቸዋል። ጥቅም አለው። ሌላው ውስጣዊ ማንነታችን በመመርመር ራሳችን እንድናሰራት ይረዳል። ለምሳሌ አሁን በዚህ ሰዓት እያንዳንዳችን የየግላችን ፈተና አለ። ችግር ባይኖርብን ኖሮ አንመጣም ነበር። መሞት ራሳችን መፈተሽ ትንሽ ሁሉ ነገር አልጋ በአልጋ ሲሆን ሁሉ ሲሟላ የሚታየን አለም ነው። ልክ 11 ሰዓት ሲሆን ትዝ የሚለው የሆነ ካፍቴሪያ፣ የሆነ ሆቴል፣ የሆነ ሬስቶራንት፣ የሆነ ፊልም፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ ምናምን ይሆናል። ሁሉ ሲሰራ ፈተናው ችግሩ ካለ ግን የሚታሰበ ውስጣችን የተሸከምነው ነገር ውስጥን ለመከላከል ደግሞ የሚያቀለው ማን ወሱ እግዚአብሔር፣ እሱን እናስበዋል። ፈተና ሲሆን ጥቅም አለ። ሰው ውስጡን በትክክል እንዲመለከት ራሱን በአግባብ እንዲያዳምጥ አይቶም ደግሞ መፍትሄ ወደሚሰጠው እንዲቀርብ ያደርጋል ፈተና። ሌላው ነገሮችን በደንብ ግልጽ አድርገን እንድናይ ይረዳናል ፈተና። ዝም ብሎ ተለባብ ሰው መሄድ ነው ፈተና ከሌለ አልቆም ጻድቁ ምናምን። አሁን እያጣራ ነው እግዚአብሔር እያጣራ የተጓዘ ይወጣል። በተለይ እየተጣራ ይቃል ነገሮችን ስንመለከት ፈተና ሲገጥ በግልጽ እንድንረዳ ያግዛል። ሌላው ፈተና የእግዚአብሔር እጅ ከኛ ጋር እና ከሌሎችን ጋር ሲሰራ እናይበታለን። ሲያው ምን ገጥሟቸዋል ወይ እግዚአብሔር የምትሉበት የለም? እግዚአብሔር በብሉይ ዘመን ይሄን አደረገ ቀርቦ የሰራ ምን ልንሆን እንችላል? ዛሬ ግን ከየትኛውም ጊዜ ይልቅ እግዚአብሔር ቅርብ ነው። ቅርብ አንድ ነገር ተደርጎ መልስ ሲሰጥ የአንድ ሰው እድሜ አያስቆጠርም። እግዚአብሔር መልስ ይሰጣል ወዲያው ይመልሳል እግዚአብሔር። ስለዚህ ሲሰራ እና ይበቃል። በፈተና የተነሳ እጁን ስራ ያው ቀደም እንዳለው መንፈሳዊ ነገሮች እንድናውቅ እንድንለማመድ፣ ለመልካም እድሎች አጋጣሚ እንዲገጥመን፣ ጥሩ ትምህርት እንድናገኝ እንድንማርበት ይረዳል። ከዚሁ ጋር አሮ ስድስተኛው ለነገር ሁሉ ለበጎ እንደሆነ እናውቅበታል። አሁን ተፈትነን ሲያልፍ እግዚአብሔርን ያመሰግንበት ፈተና አይደል አለ ስንታለን እስኪሆን ድረስ እንታገላለን። ሲያፍግን እናመሰግንበታለን። የመጨረሻውና ሰባተኛው ፈተና ሁል ጊዜ ሰው ነገር ሁሉ በረጋ ልቦና እንዲያይ ያደርገዋል። አሁን ብዙዎቻችን ባህና ቸኩለን ልንወስድ ልኖር እንችላል። በትዳር ጉዳይ እንኳን ከገባማ ምን አላችሁ ባላገባው ነው እንደዚህ መጣቀል ባልከው አጥራቀም ነው ይላል። ወደ ኋላ ተመለስ፣ ወደ ኋላ ተመለስ። እሷ ለነዚ አቃጠል። አሁንስ በቃ ምን አለች ያለ ቢወስድ ቢቀራይ ምን አለ ምትልበታል? እዛ ውስጥ ከመግባት ከመናገር በፊት አስቡ፣ አስቡ። እንደዚህ የሚያደርገው ማን ነው? ፈተና ረጋ ብሎ ለማሰብ ረጋ ብሎ ለመመልከት እድል ይሰጣል። ደግሞ ሲፈትነን እግዚአብሔር ተፈትነን እናልፈዋለን። ከአቅም በላይ እንድንፈተን አሳልፎ አይሰጠን። እንዳቅማችን እንፈተናል። ደግሞ የምናረጋግጠው እርግጠኛ የምንሆነ ሁሉ ፈተና በእግዚአብሔር ቸርነት የሚታለፍ ምን የሚሆን ነው? ንገሩ ንገሩ ላ ምን የሚሆን ነው? አሁን ይኖራል ጾማችሁ አይደል? ይኖራል ፈተና የሆነ ቦታ ስትሄድ ያልጠበቃችሁት ይገጥማል። በዚህ በጾም መሀል በአግባብ እግዚአብሔር ደጅ ለቀና ፈተና አለበት። እናንተዋለን። ይህን አምስና እግዚአብሔር ልቤ ከሰጠ ልክ የሚቀጥለውን ጾም ስታስቡ ወይም ጾም ዋላ ያስታስቡ አብራችሁ ከጾሙ ጋር ምን ይመጣ ይሆን? በሉ ምን ይመጣ ይሆን? ምን ይከተል ይሆን? በሉ ያን ተከትሎ እግዚአብሔር ግን ፈተናው ገጥሞ አሳልፎ አይሰጠን አይሆንም። እናሸንፋለን ማን ስለሚረዳ
እግዚአብሔር
እስቲ ማን
ስለሚረዳ
እግዚአብሔር እሱ ያለ ከተፈተን እናልፋለን። እሱ ያለ ከተቸገረ እናልፋለን። እሱ ያለ ከታመን እንድናለን። እሱ ያለ ከወደቅ እንነሳለን። እግዚአብሔር አለ። እግዚአብሔር አለ። ወደረ በጸሎት ተከተን እንጣው። እሱ ቻለነት የመንታችን አማራጅነት አይለየን።
አሜን።
ሰላም ለተመሰገነ ይሁን።
አሜን።